Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 14 2009 ዓ.ም ፕሮግራሙን ጀመረ። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ በሚል ቅጽል ስም በሚታወቀው ስፍራ በደረሰው አደጋ ሕይወታቸውን ያጡ ቤተሰቦች ከትናንት በስቲያ ሐሙስ አደጋው የደረሰበትን 40ኛ ቀን አስበው ውለዋል።
የአንዲት ክፍል ስቱዲዮ ነች፣ ተሰጣኛለች። የተከራይ ስለሆን ተሰጣኛለች። አይቼዋለሁ፣ ብዬ አይቼዋለሁ። ምንም ነገር የለውም። ከዚያች ላይ እንደዚህ ኑሮ ለሱም ውሃ የለውም፣ መብራት የለውም። እንዴት ይገባል እዚያ ላይ?
አቶ ባየህ ከሰባት ቤተሰባቸው ጋር ጉዳት በደረሰበት የረጲ አካባቢ ተከራይተው ይኖሩ ነበር። ቤታቸው ከወደመባቸው መካከል የተናገሩም አሉ።
የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ 1 ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ክራይም ተፈቅዷል። የ1 ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን።
ቴዲ በአደጋው አባቱንና ሌሎችም የቤተሰቡን አባላት አጥቷል። ሁለቱንም በምሽቱ ለጥያቄው መልስ ዝግጅት ጠብቋቸው። የማስተናግዳችሁ ቆንጂት ታዬ ነኝ። የሙዚቃ ቃናም ይዘናል። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ 4 ሰዓት ድረስ ከእኛ ጋር እንድትቆዩ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እናሰማ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ከርቲስ ባይነም በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። አሜሪካና እንግሊዝ ለሌሎች አገሮች የሚሰጡትን እርዳታ ካስቀሩ ወይም ከቀነሱ የአመራር ክፍተት ሊፈጠር እንደሚችልና ስፍራውን ሌሎች እንደሚቆጣጠሩት የማይክሮሶፍት ኩባንያ መስራችና በግብረሰናይ ተግባሮቻቸው የሚታወቁት ቢሊዮነር ቢል ጌትስ አስጠነቀቁ። ጌትስ ሰሞኑን ለንደን ላይ ባደረጉት በስሜት የተሞላ የተባለ ንግግር ዩናይትድ ስቴትስና እንግሊዝ ውስጥ የሚታዩት የፖለቲካ አዝማሚያዎች ሀገሮቹ ለውጭ እርዳታ የሚመድቧቸውን ልገሳዎች ወይም ወጪዎች ወደ ማቋረጥ ሊወስዱ የሚችሉ እንደሆነም አመልክተዋል። ቢል ጌትስ ብቻቸውን በየዓመቱ ለዓለም አቀፍ ልማት ጉዳይ የ5 ቢሊዮን ዶላር ልገሳ የሚሰጡ ቸር ከሚባሉ ግንባር ቀደም በጎ አድራጊዎች አንዱ ናቸው።
It concerns me that some world leaders are interpreting recent advances as reasons to turn inward instead of seeing them.
አንዳንድ የዓለም መሪዎች በቅርቡ እየተከናወኑ ላሉ ሁኔታዎች የተሳሳተ ትርጉም በመስጠት አስፈላጊ የሆኑ የረጅም ጊዜ መፍትሄዎችን ከሰጠናቸው አስቸጋሪም ቢሆኑ ሊስተካከሉ የሚችሉ ነገሮችን በቅንነት ከመመልከት ይልቅ ፊታቸውን ወደ ጓዳቸው ለማዞር እነርሱን እንደ ሰበብ አድርገው የመወሰዳቸው ነገር ያሳስበኛል።
ቢል ጌትስ በለንደኑ የግርማዊነታቸው የተባበሩት አገልግሎቶች ኢንስቲትዩት ውስጥ ካደረጉት ንግግር የተቀነጨበ መልእክት ነው። ዩናይትድ ስቴትስ በዓለም ዙሪያ ለሚከናወኑ የዘላቂ ልማትና የአጣዳፊ ጊዜ እርዳታ ሥራዎች ግዙፉን ልገሳ የምትሰጥ አገር ነች። አፍጋኒስታን ውስጥ በአንድ ወታደራዊ መደብ ላይ አማጽያኑ የታሊባን ታጣቂዎች ትናንት ከቀትር በኋላ በጣሉት አደጋ ቢያንስ 140 ሰው መገደሉ ተገለጸ። በአፍጋኒስታን ጦር ላይ ባለፉት 16 ዓመታት ከደረሱት ጥቃቶች ሁሉ እጅግ ግዙፉ እንደሆነ በተነገረበት በዚህ ጥቃት ከተገደሉት የሚበዙት ወታደሮች መሆናቸው ታውቋል። ማዛር ኢሽ ሸሪፍ በምትባለው የሀገሪቱ ጦር መደብ ላይ አደጋውን የጣሉት በሁለት ወታደራዊ ተሽከርካሪዎች ላይ የተሳተፉ የአፍጋኒስታንን ጦር የደንብ ልብስ የለበሱና በከባድ የታጠቁ 10 ሰርጎ ገብ አጥፍቶ ጠፊዎች የጦር መደቡን በር ጥሰው ከገቡ በኋላ ባደረሱት የቦምብ ድብደባ መሆኑን እማኞች ተናግረዋል። በጥቃቱ ሌሎች 100 ወታደሮች ቆስለዋል። በሌላ በኩል ደግሞ እዚያው አፍጋኒስታን ናንጋሃር ክፍለ ሀገር ውስጥ በመሸጉ የእስላማዊ መንግሥት ቡድን ተዋጊዎች ላይ የዩናይትድ ስቴትስና የአፍጋኒስታን ኃይሎች የጀመሩትን ድብደባ ዛሬም ቀጥለው ውለዋል። በድብደባዎቹ ምክንያት በሺዎች የሚቆጠሩ ቤተሰቦች ከየመኖሪያቸው መፈናቀላቸውና ሲቪሎቹ ተፈናቃዮች የተደቀኑባቸውን ድንገተኛ ችግሮች ብቻቸውን ለመጋፈጥ መገደዳቸው እየተወራ ነው። በቅርቡ የዩናይትድ ስቴትስ አየር ኃይል በግዝበቱ እስካሁን ተጥሎ የማይታወቀውን አቶሚክ ያልሆነ የቦምቦች ሁሉ እናት የሚባለውን ቦምብ በጣለበትና መተላለፊያና መሸሸጊያ ዋሻዎችን ባወደመበት ኮራሳን አካባቢ ግዙፍ የእስላማዊ መንግስት ቡድን ቅርንጫፍ ኃይል እንደሚንቀሳቀስ ይነገራል። ሰሜን ኮሪያ የኒውክሌር ጦር መሳሪያ መርሃ ግብሯን እንድታቋርጥ ለማድረግ ቻይና ይበልጥ ትተጋለች ብላ ዩናይትድ ስቴትስ ትተማመናለች ሲሉ ምክትል ፕሬዚደንቱ ማይክ ፔንስ አመልክተዋል። ምክትል ፕሬዚደንቱ አውስትራሊያ ዋና ከተማ ሲድኒ ላይ ከጠቅላይ ሚኒስትር ማልኮም ተርንበል ጋር ዝሆነው ዛሬ በሰጡት ጋዜጣዊ መግለጫ የፒዮንግያንግ የተምዘግዛጊ ሚሳይሎች መርሃ ግብር በፓሲፊክ አካባቢና በዩናይትድ ስቴትስ ዋናው ምድር ላይም አደጋን የደቀነ መሆኑን አሳስበዋል። ዓለም ባለፉ 25 ዓመታት ሰሜን ኮሪያን በያዘበት መንገድ መቀጠል ከእንግዲህ የማይቻል ነገር ነው ሲሉ አስጠንቅቀዋል ምክትል ፕሬዚደንት ፔንስ። ዩኤስኤስ ካርሎ ቪንሶን በምትባለው ግዙፍ አጥቂ ጀቶች ተሸካሚ መርከብ የሚመራ የዩናይትድ ስቴትስ ወታደራዊ ቡድን በጥቂት ቀናት ውስጥ ጃፓን ባህር ላይ እንደሚደርስም ፔንስ አመልክተዋል። ቻይና ያላትን የምጣኔ ሀብት አቅም ሰሜን ኮሪያን ለማስታገስ ልትጠቀምበት እንደምትችልም የአውስትራሊያው ጠቅላይ ሚኒስትር ተርንበል ተናግረዋል። ዩናይትድ ስቴትስም አውስትራሊያም በቻይና ላይ ከፍተኛ ግፊት ማድረግ ከጀመሩ ረዘም ያለ ጊዜ ተቆጥሯል። በዓለም ዙሪያ በ600 ከተሞች ውስጥ ታይቶ በማይታወቅ ሁኔታ ዛሬ ለሰላማዊ ሰልፍ የወጡ ሳይንቲስቶች በዓለማችን ደህንነት ላይ መፈተሽና መረጋገጥ በሚቻሉ እውነታዎች ላይ ፊቱን ያዞረ የፖለቲካ ጥቃት እያደገ መጥቷል ሲሉ ቁጣቸውን እየገለጹ ናቸው። ለሳይንስ ተሰለፉ ተብሎ በተሰየመውና የአውስትራሊያን፣ የብራዚልን፣ የካናዳን፣ የናይጄሪያን ከተሞች እንዲሁም ኬፕታውንን፣ ለንደንን፣ ማድሪድን፣ ሶልን ጨምሮ በዓለም ዙሪያ አደባባይ የወጡ ሳይንቲስቶችና ደጋፊዎቻቸው ብዙውን ጊዜ ከሙግት አድራጎቶች ራሳቸውን የሚያርቁ ይልቅ በቀመርና በሚጨበጡ ማሳያዎች እውነታን ለማስረዳት ይተጉ የነበሩ ናቸው ተብሏል። ዛሬ ታስቦ የዋለውን የእናት ምድር ዓለም አቀፍ ቀንን ምክንያት በማድረግ በተደረጉት ሰልፎች ላይ ለምርምር ጉዳይ የሚያስፈልጉ ወጪዎች በአሜሪካም ሆነ በአውሮፓ ችላ እየተባሉ መሆናቸውን ሳይንቲስቶቹ ጠቁመዋል። ሳይንስና የምርምር ውጤቶችን የሚጠራጠሩ የሕዝብን ሆይ ሆይታ የሚናፍቁና በዚያም ላይ የሚሰሩ በአውሮፓ ላይ እምነት የሚያሳጡ የፖለቲካ እንቅስቃሴዎች እየተስፋፉ መምጣታቸው ይስተዋላል። የዜናው ጊዜ አበቃ። አብራችሁን እስከ ምሽቱ 4 ሰዓት ቆዩ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ3860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ሚያዝያ 14 ምሽት ፕሮግራማችን ነው። አሁን ለጥያቄዎ መልስ። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ በሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ሕይወታቸውን ያጡት ሰዎች ቤተሰቦች ከትናንት በስቲያ ሐሙስ አደጋው የደረሰበትን 40ኛ ቀን አስበው ውለዋል። በአደጋው ለሞቱት ሰዎች ቤተሰቦች ከኢትዮጵያ መንግስትና ከበጎ አድራጊ ግለሰቦች እንዲሁም ከክልል መንግስታት የተዋጣ እርዳታ 80 ሚሊዮን ብር ወይም ወደ 4 ሚሊዮን ዶላር መድረሱ በመንግስት መገናኛ ብዙሃን ተዘግቧል። በአደጋው ቤተሰቦቻቸውን ላጡ እንደ ሁኔታው ቤት፣ ቦታ፣ ጥሬ ገንዘብ እንደሚሰጥም ተነግሯል። የአደጋው ሰለባ የሆኑ ሰዎች በሶስት ምድቦች እንደሚከፈሉ፣ እነሱም ከዓመታት በፊት በአካባቢው ቤት ቀልሰው የሚኖሩ፣ በኪራይ ቤቶች የሚኖሩና የቆሻሻውን ክምር ሰርስረው ተጠልለው የሚኖሩ መሆናቸው ተገልጿል። በህጋዊነት ቤት ሰርተው ለረጅም ዓመታት ከሚኖሩ ቤቶቻቸው ከወደሙባቸውና ተከራይተው ከሚኖሩ መሀል ሁለት ሰዎችን ለጥያቄው መልስ ዝግጅት ጋብዘናል። የፕሮግራሙ የመጀመሪያ ክፍል በትናንትናው ምሽት ተላልፏል። የመጨረሻው ክፍል ቀጥሎ ይቀርባል። በአድማጭ ጥያቄ ይሆናል የሚጀምረው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ወደ ጥያቄው መልስ እንዝለቅ።
ጤና ይስጥልኝ፣ እንደምን አላችሁ ቢዎች? በጣም አመሰግናለሁ እድሉን ስላገኘው። ቆሸ ተብሎ በተለምዶ በሚጠራው ሰፈር ላይ የደረሰውን አደጋ አስመልክቶ በእውነት እኔም ሀዘኔን ለመግለጽ እፈልጋለሁ። ጥያቄ በተለይ መንግስት፣ የአዲስ አበባ መስተዳደር አካባቢ ለተጎዱ ሰዎች የቤት ካርታ፣ የአንድ አመት ገንዘብ፣ ለክራይ ቤት የሚሆን ወደ 1 ሚሊዮን የሚጠጋ መስሪያ ገንዘብ ሰጣለሁ ያለ ብዙ በቴሌቪዥን እንሰማለን። አሁን እነዚህ የተጎዱ ሰዎች በዚህ ገንዘብ ላይ ምን ያህል ሚና አላቸው? ለምሳሌ የአማራ ክልል ወደ 5 ሚሊዮን ብር፣ የተከበሩ ዶክተር ሼክ አላሙዲን ወደ 40 ሚሊዮን ብር፣ ሌሎችም እንደዚያው ካምፓኒዎችም የተለያዩ ገንዘቦች ሰጥተዋል። እና ይህን ገንዘብ ቁጥጥርና ክትትል የሚያደርጉበት እነዚህ ተጎጂዎች ምን አይነት መካኒዝም አብጅተዋል? ከአዲስ አበባ መስተዳደር ጋር ሆነው ገንዘቡን እንዳይመዘበር፣ ለምሳሌ ካምፓኒዎች ቤቱን እንሰራለን ብለው ወስደው በ500 ሺህ ብር የሰረቱን ቤት ወደ 1 ሚሊዮን ነው ብለው ቢሉ ይህንን ቁጥጥር የሚያደርጉበትን ጉዳይ ምን ያህል እነሱ ክትትልና በኮሚቴስ ምን ያህል አብረው እየሰሩ እንደሆነ ግልጽ ያደረጉት ነው። እናመሰግናለን።
እንግዲህ ሰምታችኋል ጠያቂያችን የሚሉትን። እናንተ ተደራጅታችሁ ይሄ ከህዝብ ተዋጣ የተባለውን መንግስትም ያበረከተውን የየክልሉ መንግስትም በጎ አድራጊ ግለሰቦችም ያበረከቱትን ገንዘብ በምን ሁኔታ ነው እየተቀበላችሁ ያላችሁት ነው የሚሉት። በገንዘብ መልክ ነው ወይ በቤት ነው ወይ በካርታ መልክ ነው ወይ ነው የሚሉት። እስቲ ቴዲ ብታብራራልኝ መልስ ብትሰጠኝ።
በእርግጥ መንግስት አሁን ካርታ የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ 1 ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ክራይም ተፈቅዷል፣ የ1 ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን። ያ ወረቀቱን ግን ወስደን ማህበራዊ ጉዳይ አስገብተናል ብሩን ለመውሰድ። ሆኖም ግን ትእዛዝ ስላልመጣልን ያው ካርታውን ኮፒና የምንወስድበትን የ1 ሚሊዮን የቤት ክራዩን አንድ ላይ በተሰራበት ሁኔታ ነው ያለው። የተሰራ ውሳኔ ስላልመጣ ይሰራላቸው የሚል ነገር ስላልመጣ ይሄንን ኮፒ አድርጋችሁ ስልካችሁን ቁጥራችሁን ስጡን የሚል ነገር ነው የመጣው። እና ይሄንን ነገር ደግሞ ያው ሰተናቸው እስካሁን ምንም አንድም ብረጃችን ላይ የደረሰ ነገር የለም።
መልካም ነው ቴዲ። እናንተ የምትቀበሉት ይሄንን ገንዘብ ከአዲስ አበባ ከተማ አስተዳደር ነው?
አዲስ አበባ ከተማ አስተዳደር ያው ገንዘቡን አይ ቲንክ ለማህበራዊ ጉዳይ ነው ያስተላልፈው መሰል። እኛ ከማህበራዊ ጉዳይ ነው ብሩን ተወስዳላችሁ ተብለን የነበረው እና ያኔ ካርታ ርክክብ ይካሄዳል ተብሎ እኛ ያው በሰዓቱ በቼክ ይሰጠናል ብለን እንጠብቀን ነበረ። ግን አይነት ነገር ሳይሆን ያው እያንዳንዱ በቤት ክራይ በወር 7 ሺህ ብር፣ 84 ሺህ ብር ለአመት 1 ሚሊዮን ብር፣ ያው የነፍስ ዋጋ ደግሞ 40 ሺህ ብር በአንድ ሰው፣ ከዛም ደግሞ ለምግብ ፍጆታ ለ3 ወር በ4500 ብር ሂሳብ ተሰርቶ እና ተሰልቶ የተሰጠ ነገር ነበረ። የተሰጠ ነገር ነበረ ስልሽ ያው በገንዘብ ሁኔታ ሳይሆን ያው በወረቀት ላይ ተሰፍሮ ይህን ያህል ብር ይደርሳል የሚል ነገር ነው። እኛ ግን ቼክ ነበር የጠበቅነው። ከዛም በኋላ ያው አሁን ኦልሬዲ 3 ሳምንቱንን ዶክሜንቶችን አስገብተን ያው በመጠባበቅ ላይ ነው ያለ ነው። ስንጠይቃቸውም እዛ ያሉት ከላይ ፈቃድ ስላልመጣ ይሰራላቸው የሚል ነገር እስኪመጣ ነው የምንጠብቀው። ካልመጣ ግን በፍጹም ምንም ነገር ልናስተናግድ አልችልም ብለው ነው የመጣ ነው። ያው እኛም የቤት መከራያን ብርም የለንም፣ ምክንያቱም ሁሉም ነገር እዛው ወድመዋል። እጃችን ላይ ምንም ነገርም የለም። ያው በሰዓቱ ቀብር ማስፈጸሚያ የተባለ የተሰጠ ነበረ። በሰዓቱ ለአንዳንድ ጉዳዮች አውለነዋል 10 ሺህ ብር። አሁን ግን ያው ተሰርቶም እስካልተሰጠን ድረስ ምንም የምናደርገው ነገር የለም። ምክንያቱም በአሁኑ ሰዓት የቤት ክራይ በጣም ውድ ነው። የመከራየትም አቅሙም የለንም። ከዚህ በኋላ ራሱ እንዴት ማድረግ እንዳለብን ራሱ አሁን አንዱ ከአንዱ እየተበዳደረ ነው ያለው። ዛሬ 40 ቀን መታሰቢያ ነው። እስካሁን በድንኳን በቆርቆሮ መጋዘን ቆይተናል። ከዚህ በኋላ ደግሞ የት እንደምንሄድ ራሳችንም አሁን ግራ ገብቶናል። አሁን ሁሉም ነገር ጨለማ ነው የሆነበት።
ወደ ኋላ ልመልስህና ምን አይነት ቤት ነበራችሁ እናንተ? ስንት ክፍል ቤት ነው?
የኛ ቤት ሸክላ ነው የሰራሁት።
ስንት ክፍል?
ትልቁ ቤት ወደ 6 ክፍል ቤት ነው። ዋናው ትልቁ ቤት ማለት ነው። ሰርቪሶች አሉ፣ መኪና ቤቶች አሉ፣ ኮሪደር አለ። ዋናው ቤት ማለት ነው። ከኋላ ደግሞ ሰርቪስ ቤቶች ደግሞ እኛ ወጣት እንደመሆናችን መጠን የራሳችን ሰርቪስ ቤቶች አሉን። እሱም ወደ 5 ክፍል ነው።
ከኋላ 5 ክፍል ያለው የሰርቪስ ቤት ነበራችሁ። ለዚህ እንግዲህ ካርታ ተሰጣችሁ?
የእሱ ነገር እንኳን የካርታ የተሰጠው ለአባውራ በሚል ነው እንጂ አሁን እኔ አባውራ ልጅ ነኝ። እኔ አሁን ትዳር መስርቼ እህቴም ትዳር መስርታ ልጆችም ወልዳ 2 ልጆች አሏት። አንደኛዋም እንደዚሁ እህቴ ትዳር መስርታ 2 ልጅ ወልዳለች። ዘን አሁን መንግስት ብሎ ያለው ለአባውራ ልጆች ቤት ሰርቼ እሰጣለሁ የሚል ነገር አውጥቷል። ግቢ ውስጥ ይኖሩ ስለነበረ ማለት ነው። እኛ ደግሞ አንዳንድ በስራ ምክንያትም ያልተመቸንም ሰዎች ነበርንና ከወጣን ከአንድ ወር ከምናምን አምስት ወር ምናምን የሆነን ሰዎች አለን። ያንን ቤት አከራይተን እኛ ደግሞ እዛ ጋር ያንን ብር ወስደን እዛ እየከፈልን ተከራይተን የምንኖር ነበርን። ግን መንግስት ምንድን ነው በቃ እናንተ አይገባችሁም፣ ያባወራ ልጆችን ብትሆኑ ሊገባችሁ የሚችለው ነገር ከአባታችሁ ነው እንጂ መንግስት ያወጣው ፓኬጅ እናንተን አይመለከትም ብለው ነው እንትን ያለ። አሁን እህቴ ሁለት ልጆች ወልዳ እዛው አንድ ክፍል ይዛ እየኖረች ነው ያለው፣ አንድ ቤት ማለት ነው። እኔም ግን አባታችን በህይወት ስለሌለ አባታችን ቤት እየኖርሽ ነው በሚል እሷን አሁን ከዚህ ፓኬጅ ውስጥ አውጥተዋታል። ይህንን ነገር ደግሞ እኛ ይግባኝ ብለናል። ልክ አይደለም አሰራሩ። ምክንያቱም እህታችን ልጆቹን ይዛ እዛው በአደጋው ሮጣን ያመለጠችው፣ ምንም ነገር የደረሰ ነገር የለም። በወረቀት የሰፈረ ነገር ነው እንጂ ወይም ደግሞ እኛ ምንም ነገር ከመስማታችን በፊት ሚዲያ ላይ ነው የምንሰማው።
እሺ፣ መስመር ላይ ቆየኝ ቴዲ፣ መስመር ላይ ቆየኝ። ወደ አቶ ባዬ ልመለስ። እሺ፣ አቶ ባዬ እርስዎ ደግሞ ከተከራዮች ወገን ኖትና ቤት ተሰጥቶናል፣ ነገር ግን አልተለሰነም እንዲህ ብለው ነው ያስረዱኝና፣ ይሰጣል የተባለ ገንዘብ አለ ለእናንተ?
ይሰጣል የተባለ ገንዘብ አለ፣ ግን እሱ ምንድን ነው የቃ ተብሎ 100,000 ብር ይሰጣል አሉ።
ለእናንተ
ዋጋ ደግሞ 40,000 ብር ይሰጣል አሉ። ያው እሱን አሉ። እስካሁን እሱ ምንም ያየነው ነገር የለም። አሁን ያለንበት ሁኔታ በጣም ከባድ ነው። እኛ ንብረትም ምንም ሁሉን ነገር ሙሉ እድሜን ስሰራው የኖርኩት ንብረቴ ነው እዚያ ውስጥ የጠፋው። ቤቴ ብዬ ኑሮዬ ብዬ ቤተሰቤ ብዬ መከራዬን ሳይ ስቃጠል ኑሬ ያፈራሁት ንብረት ነው እንዳለ ይወደመብኝ እና በአሁኑ ላይ እቃ መግዣ አይደለም የምበላውም እንኳን በጣም ከባድ ነው በአሁኑ ጊዜ። እና አሁን መንግስት ማድረግ ያለበት ነገር ቢኖር እኛም መርዳትና እኛም መደገፍ ሲሆን በጣም በተቃራኒ ሁኔታ ነው ያለ። እኛም እኛ እንዳደረገን አድርጌ ነው የማስበው።
አቶ ባይ ወደ መንግስት ስትቀርቡ ቀደም ያለው ጥያቄ የጠየቁት አንዱ ጥያቄ ምንድን ነው? ኮሚቴ መስረታችሁ በህብረት ነው የመንግስት ተወካዮችን የምታነጋግሩት ወይስ በተናጠል እየሄዳችሁ ነው የምትጠይቁት?
የምናናግረው አድራሻ የለንም፣ ሁላችን የምንገናኝበት አድራሻ የለንም። እንዳደረሰን ነው ሂደን እኛ ሂደን ነው የምንጠይቅ እንጂ አንዱን አንዱ የምናገኝበት ቦታ ያለ አንዱ ዘመድ ጋር ያለ፣ አንዱ ደግሞ አንዲት ትንሽ ክፍል ተከራይቶ ነው ያለ፣ አንዱ ደግሞ ዝም ብሎ አንድ ቀን ከአንዱ ቤት አንድ ቀን ከአንዱ ቤት እያለ ነው ያለ። የተረጋጋ ህይወት የለም። ምክንያቱም በዚህ ላይ ገንዘብ የለውም፣ ንብረት የለውም፣ መቀመጫ በጣም ከባድ ነው በአሁኑ ጊዜ።
አቶ ቴዲ አንተስ እዚህ ላይ ምን ትለኛለህ? ተደራጅታችሁ ነው ኮሚቴ መስረታችሁ ህብረት መስረታችሁ ጉዳት የደረሰባችሁ የቆሼ ሰፈር ሰዎች ወይንስ በተናጠል እየሄዳችሁ ነው መንግስትን የምታነጋግሩት?
እኛ ራሳችን ችለን ማዋቀርም ሞክረን ነበረ አደጋ የደረሰባቸውን ሰዎች ብለን ያው ኮሚቴ የራሳችንን በሰዓቱ በሀዘኑ በደረሰበት ሰዓት ወዲያውኑ ኮሚቴ እንዲዋቀር የቀበሌው መስተዳደሮችም ኮሚቴ ይዋቀር እና በኮሚቴ አማካኝነት እናውራ የሚል ነገር ነበረ መጀመሪያ ላይ ያለው ነገር። አዋቅረን ያው ስማችንን ሰጥተን እንከታተል ነበረ ሁለት ቀን ሶስት ቀን ነበር። ከዛ በኋላ ግን ነገሩ ሁሉ በቃ ፈርዘር እንዳሄድ አይነት ነገር ነው የተደረገው። ማንም የሚያናገረንም የለም። በተናጠልም ሄደሽ ማናገር የምትችውም ሰውም የለም። ኮሚቴም ሄደሽ ማናገር የምትችውም ሰውም የለም።
ኮሚቴው ተበተነ።
በቃ ኮሚቴ መጀመሪያውኑ ኮሚቴው እንዲበተን የተፈለገው በቃ የኮሚቴ ተዋቅሯል፣ በኮሚቴ ብዙ ነገሮችን እናደርጋለን ነበር ሲባል የነበረው። አሁን የመጣውንም እርዳታ ሁሉ ምግብ፣ የአልባሳት ሁሉ ነገር በኮሚቴ አማካኝነት ይሰጣቸዋል የሚል ነገር ነበረ። ኮሚቴው ሁሉ ነገር እያዋቀረ ይደረጋል ነበር የተባለ። ሄደን ቀበሌ ጎብኙ ተባለን፣ ጎበኘን፣ አሽጓል። የመጣው እርዳታ ሁሉ ገብቶ ቁጭ ብሏል፣ ግን አንድም ነገር ግን አልተሰጠም። ጫማዎችና አንዳንድ ነገሮች ይሰጡ ተባለ፣ ይቆጠር ተባለ እና በቃ አሁኑኑ ይሰጣቸዋል ተባለ። ተቆጠረ ምን ተባለ፣ በቃ ነገ ትወስዳላችሁ አሉ። የዛሬ 15 ቀን ከ15 ቀን በፊት ማለት ነው። ነገ ይወጣል ተባለ፣ በቃ ሂዱ ተባልን። ያንን ነገር ኢሚዲየትሊ ነው ካንስል ያደረጉት። የሚበላሹ እቃዎች ሁሉ ቀበሌ ውስጥ ነው ቁጭ ያሉት።
ማን ነው የሰረዘው?
አናቅም። ነገ ትወስዳላችሁ ተብለን ነው የቀበሌ መስተዳደር ኮሚቴዎች ተብለን ተመርጠን ሄደን ሁሉ ነገር ቆጠራ ካካሄደን በኋላ ሁሉ ነገር ስልሽ ለጊዜው ጫማና ቲሸርት ነገር የመጡ ነገሮች ነበሩና እነሱን ለመስጠት ነበረ። ዛሬ እንደ ጠዋት ይወጣል ተብሎ እንደ ዛሬ ተቆጠረ፣ እንደ ነገ ጠዋት ወጥቶ ይታደላል ተባለ። ጠዋት እንገናኛለን ተባለን። በነጋታው ይሄ ነገር ካንሰል ተደረገ።
እንግዲህ ከአድማጮች በጣም በርካታ ጥያቄዎች ለእናንተ እንድናነሳ ቀርቦልናል። ለመንግስት ተወካይም እንዲሁ ለወይዘሮ ዳግማዊት ሞገስ በተለይ አዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ ጥያቄ ከአድማጭ መጥቶላቸው ነበር። ደግመን እኛም ደውለን አላገኘናቸውም። ግን ወደ እሳቸው መደወላችንን እንቀጥላለን። ሌላው ከአድማጭ የመጣልን ጥያቄ ለምሳሌ አቶ ሰለሞን ተስፋሁን የተባሉ የላኩልን ጥያቄ ለመሆኑ የአደጋው ምክንያት ተመርምሯል ወይ? ያካባቢው ሰው አደጋው ለምን እንደደረሰ ያውቃል ወይ የሚል ነውና አቶ ባዬ ወይንም አቶ ቴዲ የምታቁት ካለ ብትገልጹልኝ።
አደጋው ተመርምሯል የሚባል ነገር ምንም ነገር የለም። እኛ አደጋው ከደረሰ በኋላ ቼክ እናስደርጋለን የሚል ነገር ነበር መጥቶ የነበረው። አደጋው በጣም ኃይለኛና አስከፊ ነበር። ግፊ ነበር፣ ቤቶችን እየደረማመሰ ነበር የሚሄድ የነበረው። ግን ከዛ በኋላ አደጋው መንስኤ ምን እንደሆነ እኛም ያወቅነው ነገርም የለም፣ ለህዝቡም ይፋም የሆነ ነገርም የለም። ጥናት አካሄደን ያለው ነገር ለህዝብ ይፋ እናደርጋለን የሚል ነገር ነው የመጣው። የምናውቀው ነገርም የለም። ግን በጣም ኃይለኛ የሆነ ፍንዳታ እንደነበረ ነው። እኔ በሰዓቱ ወጣ ብዬ ነበረና ቤተሰቦቼ ሮጠው ነው ያመለጡት። የተወሰኑት ሰባቱም እዛው አለቁ። እህቴ፣ ወንድሜ፣ አንድ ልጅ ሮጠው ነው ያመለጡት። በጣም ኃይለኛ ጉልበት ነው የነበረው። ቤቶችን እነዚህ ግንብ ቤቶች በሸክላ የተሰሩ ቤቶችን እንዳለ ደረማምሶ ነው የሄደው። አልፏቸው ሁሉ ነው የሄደው። እንግዲህ እንደዛ ነው ነበረ ያደጋው ሁኔታ እና ምንም አይነት ነገር ይፋ ገና አልተደረገም። ግን አሁንም ለስጋት የሚዳርግ ነገር አለ ተብሎ አሁን የተወሰኑ አባወራዎች ከዛ አካባቢ እንዲለቁ እየተደረገ ነው ያለው፣ ያሰጋል በሚል ማለት ነው።
አቶ ባዬ ፍንዳታውን ሰምተዋል? ለምሳሌ አቶ ማስረሻ ካሳ የተባሉ ጠያቂ የቆሼ አደጋ ከመድረሱ በፊት የፍንዳታ ድምፅ ተሰምቶ ነበረ ይባላልና ያውቃሉ ወይ ጠይቋቸው ብለዋልና ሰምተዋል እርሶ ወይንም ሰው ነግሮታል?
ሰምቻለሁ። በእርግጥ ስራ ነበር፣ ከስራ እየመጣሁ ነበር። በእርግጥ ደርሼ ነበር፣ አካባቢ ደርሻለሁ። በርቀት ነው ድምፁን የሰማሁት እንጂ እዚያው ቦታው ላይ አልገባሁም ነበር። እና እንደሰማሁት ግን ወደ ላይ እንደተነሳ ነው የሚነግሩኝ ማለት ነው። ወደ ላይ እንደተነሳ እና ቤት የመምታት የመጣል ፓወር አለው። ዝም ብሎ የመንሸራተት ሳይሆን ቤት ገፍቶ የመጣል ፓወር አለው። በፌሮ የተሰራ በአርማታ የተሰራ እሱን የመደምሰስ ኃይል ነው ያለው። የመንሸራተት ሳይሆን የፍንዳታ ነው። በጣም የፍንዳታ ነው እንደሰማሁት ከሆነ እንደዚያ ነው። አደጋው በጣም አስከፊ ነው። በቃ አስከፊ ነው። ቢያንስ ጥልቀቱ እሱ ያፈናቸው ቤቱ ጥልቀት ቢያንስ ከአስር ሜትር በላይ ነው ይሆናሉ። ጥልቀታቸው ሲቆፈርም ያ እንዳየ ነው እንደዚያ ነው። ከአስር ሜትር በላይ ይሆናል። በጣም ፓወር አለው። አነሳሱ በጣም ከስር በጣም ብድግ ያለ ነው።
እሺ፣ አቶ ባዬ እንዲሁም አቶ ቴዲ እንግዲህ ሌላ ጥያቄም አለን። ግዛቸው አበበ የተባሉ ከዚሁ ከኛ አካባቢ ናቸው መሰለኝ የጠየቁት ጥያቄ ምንድን ነው? ይሄ ቆሼ የተባለ ቦታ ለብዙ ዘመን የቆሻሻ የተጣለበት አካባቢ ነው እና በሱ ምትክ ሰንዳፋ ቆሻሻ ማስወገጃ ተሰርቶ ነበረ። ብዙም ሳይቆይ $1 ቢሊዮን የተገነባው የሰንዳፋ ዘመናዊ ቆሻሻ ማስወገጃ ተዘጋ ነው የሚሉትና ስለ እሱ የምታውቁት አለ ወይ? አሁንስ ቢሆን የአዲስ አበባ ከተማ ቆሻሻ የት ነው የሚጣለው? እናንተ ጋ ነው ወይስ ወደ ሳንዳፋ ነው የሚወሰደው? አቶ ቴዲ፣
እየተደፋ ያለው እዚሁ ነው ያለው። ሳንዳፋ በምን ምክንያት እንደሆነ ባላቅም ከዚህ አካባቢ ከረጲ ቆሻሻ ማንሻ ተነስቶ ቀጥታ ወደ ሳንዳፋ ሄዶ ነበረ። ሆኖም ግን 2-3 ወር አይ ቲንክ እንደዛ አካባቢ ከደፋ በኋላ እዚህ መደፋት የለበትም የሚል የአካባቢው ህብረተሰብ ያ ነገር እዛ እንዳይደፋ አድርጎት የሚል ነው ያለኝ መረጃ ወይም የሰማሁት ነው። ተመልሶ መጥቶ እዚሁ እንዲደፋ ተደርጎ በጣም በሚገርም እና በሚያሳዝን ሁኔታ ነበረ እዚህ ሲደፋ የነበረው። እዛም በኋላ ይህን አደጋም ደርሶ አሁንም እየተደፋ ያለው እዚሁና እዚሁ ነው። አሁን ከዚሁ ራሱ አስክሬኑ ከወጣ የወጣበት ቆሻሻ ራሱ ሰው እዛው ላዩ ላይ ነው የተደፋው።
አሁንም እዛው እየተደፋ ነው የምትሉኝና እኚሁ ጠያቂ ግዛቸው አበበ አደጋውን ተከትሎ በቅድሚያ ብቻ ሳይሆን ስለ እርዳታው ጠይቀዋል። እርዳታውን እናንተ ቀደም ብላችሁ መልሳችኋል። ይህ ውዝግብ ለደረሰው አደጋ ምክንያት አስተዋጽኦ አበርክቷል ትላላችሁ ወይ ይላሉ እሳቸው። ወደ ሰንዳፋ ተሄዶ ያለመጣሉ እናንተ ጋር ተመልሶ ማዘጋጃ ቤት ለመጣል መገደዱ ለአደጋው አበርክቷል ብላችሁ ታምናላችሁ ወይ ይላሉ።
ይሄ አበርክቷል ይሄ በትክክል ግልጽ ነው ይታወቃል። ያው ግድ ነው አለው። ግን ይሄ መንሸራተት የሚባለው ነገር ፍንዳታ አለመሆኑ በምን ይረጋገጣል ነው? ምንም የተረጋገጠልን ነገር የለም። ፍንዳታ ከሆነ ያን ነገር በእርግጥ ምን በትክክል አደጋ መጣ ብለን ልናስበው አንችልም። ተረጋግጦ ኖሮ ይህ ነገር ይሄ እዚህ ጋር መደፋቱ ነው ለእኛ ችግር የሆነው ብለን እናስበው ነበር። ግን ይህ ነገር የተከሰተው በፍንዳታ ነው ብለን ነው እኛ የምናስበው። የራሳችን አስተሳሰብ የምናስበው በፍንዳታ በፍንዳታ ከተነሳ ደግሞ የዚያ እዚህ ላይ መጫል ምንም ነገር የሚያመጣው ነገር የለም። ምክንያቱም እዚህ ጋር የተነሳው ከስር በጣም ጥልቀት ያለው ቦታ ላይ ነው ተነስቶ መጥቶ ቤቶችን ያፈናቸው። ስለዚህ ይህ ከሆነ ያን መደፋት ይህን ነገር ያመጣዋል ብዬ አላስብም። ግን ተንሸራቶ መጥቶ ቢሆን የደረመታቸው ያ አስተዋጽኦ አለው ብለን እናስብ ነበር።
እንደውም ቀጣዩ የአቶ ግዛቸው ጥያቄ እንግዲያው አደጋው ክፉ አጋጣሚ ነው ወይስ ሰው ሰራሽ ነው ነው የሚሉትና በእናንተ አመለካከት ምን አፈነዳው ብላችሁ ነው የምታስቡት እናንተ?
እሱ ነው ትልቁ ህመማችንና ትልቁ በሽታችን እሱ ነው። ምንም ልናውቀው አልቻልንም። በቃ
መንግስትም ደግሞ ገና መርምሬ ደርስበታለሁ ነው ያለው።
ማውቀውም ቢያውቀውም ሊገልጽልን ስለማይችል ትልቁ በሽታችንና ህመማችን በምን እንደተጎዱ ቤተሰቦቻችን በምን እንዳለቁ ማወቅ ያልቻልነው በዚህ ምክንያት ነው።
እስቲ እንደው በማጠቃለያ የተጎጂውን ቁጥር እናንተ ጠቅላላ አድርጋችሁ ታውቃላችሁ? ስንት ሰው ይሆን በዚህ ሁኔታ የተጎዳው? ያለቀው ሰው 113 ሰው እንደሆነ ተገልጿል። እንግዲህ የቆሰለው በየሆስፒታሉ ነው የነበረውና ስለ እነዚህ ሰዎች የሰማነው ነገር የለም። የቆሰሉት ከሆስፒታል የወጡ ታውቃላችሁ?
አዎ፣ የተወሰኑት እናውቃቸዋለን። ቁጥር የሚባለው ነገር የተገኙ ሰዎች ብቻ ናቸው። ቁጥር የተመዘገቡት ሬሳቸው የወጣ ያልወጣ ደግሞ የተዳፈኑ የቀሩ በጣም ብዙ አሉ፣ በጣም ብዙ።
ስለዚህ የሞተው ሰው ከዛ በላይ ነው ነው የሚሉኝ እርሶ? ከመቶ
ከዛም በላይ ነው የሞተው? አዎ፣ የተመዘገቡት ይህ መቶ ምናምን የሚባሉት ሰዎች አስክሬናቸው ተገኝቶ ሆስፒታል ሄደው የተመዘገቡ ናቸው።
እኔ እዚህ ጋር ልግባና።
እሺ ቴዲ፣
113 የተባለው ቁጥሩ ይሄ ማለት አይደለም፣ ቁጥሩ ከዚህ በላይ ነው የሚለውን ነገር አንስተን ነበረ። እኔ ራሴ አንስቼ ነበረና እንዴት እንደዚህ ሊሆን ይችላል? በፍጹም ከዚህ በላይ ነው። ምክንያቱም በየቀኑ የሚወጣውን እዚህ የሚያወጡት የሰፈሩ ወጣቶች ሬጅስተር ያደርጉ ነበረ። በቀን 35 ይወጣ ነበረ፣ 40 ይወጣ ነበረ፣ 20 ምናምን ይወጣ ነበረ። እንደዚህ አይነት ነገር የሚወጣበት ነበረ። ለምንድን ነው ይህ ቁጥር ብለን ስንጠይቅ ምንድን የተባለው ከሚኒሊክም ሆነ ከአቤት ሆስፒታል ልክ የሚወጣው ተመዝግቦ ሲወጣ ነው ቁጥር አንድ ተብሎ ሊመዘገብ የሚችለው። ቀባሪ አጥተው የተቀመጡ አስክሬኖች እዛ ነበሩ፣ መለየት ያልተቻሉ። እነሱ አሁን ሬጅስተር ሳይደረጉ መንግስት በራሱ ሁኔታ ቀብሯቸዋል። ያ ማለት ሬጅስተር አልተደረገም፣ ተመዝግቦ አልወጣም። ምክንያቱም ባለቤት እኔ ነኝ ያለ ሰው ከሌለ ሬጅስተር አይደረግም። በየትኛውም የቤት ቁጥር በማንኛውም ስም ሬጅስተር አይደረግም።
በሌላ አነጋገር እንግዲህ የሞተበት ወገኑን ያልቀበረ ነገር ግን ተሰውሮብኛል ዘመድ ያለ ሰው ታውቃላችሁ ማለት ነው። በዛ አካባቢ
እኔ አንድ የወንድሜ ልጅ ሁን አልተገኘም፣
ግን
አልተቆጠረም። ከዛ በኋላ ግን እኛ ሄደን ፎቶን አግኝተን ግን ማን የወሰደብን አስክሬኑ እንዴት ነው ብለን በምንጠይቅበት ሰዓት በቃ የወሰደው ሰው ምንም አያደርግላችሁም፣ ዋናው መገኘቱ ነው። አሁን እሱ ሬጅስተር አልተደረገም። እንደዛ የተቀበሩ ብዙ ሰዎች አሉ። ፍለጋውም እስከ መጨረሻው ተካሄደ ብዬ እኔም አላምንም።
ፍለጋውም እስከ መጨረሻው ተካሄደ ብለህ አታምንም?
አዎ፣ ምክንያቱም ያልወጣ ሰው ይኖራል ተብሎ ነው የሚታሰበው፣ በእኔም በኩልም በህብረተሰቡ።
እና እዛው ተቀብረው ቀርተዋል ማለት ነው የተወሰኑ ሰዎች።
ስልጠና ነው የምናምነው።
እስቲ ተራ በተራ ያው ይሄንን ውይይት ማጠቃለል ስላለብን ጠቅለል አርጋችሁ ከመንግስት የምትጠብቁትን እኛ እንግዲህ ከበርካታ ህዝብ እናንተን ሁለታችንን ነው አግኝተን የምናወያያለውና የሌሎችንም ብሶት የምታውቁት ካለ ተራ በተራ ጠቅለል አርጋችሁ ምን እንደምትጠብቁ ምን መሆን አለበት ብላችሁ እንደምታምኑ ግለጹልኝ። ለአቶ ባዬ መጀመሪያ ቅድሚያው ልስጥ እስቲ።
እሺ፣ እኔ መንግስት ላይ እኔ የምጠብቀው ነገር የተጎዳን ሰዎች ነን፣ ሙሉ ለሙሉ ድጋፍ ያስፈልገናል። በቃ ምክንያቱም መንግስት ከዚህ ጋር ወደ ኋላ ማለት የለበትም፣ ወደ ኋላ ማፈግፈግ የለበትም፣ እንደ ጥላት ማየት የለበትም። እኛ ቤተሰቦቻችን አጥተናል። ልክ የእኛ ቤተሰቦች የእነሱ ቤተሰቦች አድርገው ሊያዩአቸው ይገባል ብዬ ነው እኔ የማስበው። ምክንያቱም እዚህ ጋር የእኛ ቤተሰቦች ማለት እኔ እንጃ እኔ ሁሉ ነገራችን ናቸው ለእኛ ሁሉ ነገራችን፣ ህይወታችን በሙሉ ምስቅልቅል ያለብን ሰዎች ነን በአሁኑ ጊዜ እኛ ያለ ነው እና መንግስት ይህን ነገር እንዴትም እንዳየው ግራ ገብቶኛል። እኔ በእውነት እኔ ምንም መንግስት ያደረገው ነገር በፍጹም አንድም ነገር አላረካኝም። ያደረገው ነገር ምንም ነገር አላረካኝም። ስለዚህ እንደው ሌላው ሁሉ የተውትና ፈጣሪን እንኳን ፈርተው እኛስ ማነን ሰው አይደለን ብለው እንኳን ይህን ነገር ቢያስተካክሉልን እኔ እንግዲህ ከዚህ በላይ ምንም አለልም። እንግዲህ ፈጣሪያቸውን ይፍሩ፣ በቃ ሌላ ምንም አለልም።
አቶ ባዬ አመሰግናለሁ። ቴዲ እስቲ ጠቅለል አድርገህ ብታስረዳኝ።
መንግስት ይህን በአደጋ የተጎዳውን ህብረተሰብ በልዩ ሁኔታ ሳፖርት አድርጎ ተንከባክቦ ምንድን የጎደላችሁ ምን ላድርግላችሁ ብሎ ከስራችን ሳይጠፋ ከስራችን ሆኖ ያለውን ነገር ቃል የገባውን ነገር እንኳን እንዲፈጽም እንኳን ፈቃደኛ አይደለም ብዬ ነው ማለት። መፈጸም ራሱ ነበር ይሄን ያህል ጊዜ ራሱ መቆየት አልነበረበት። ሲቀጥል ደግሞ እኛ ማለት የአዲስ አበባን ቆሻሻን 35 ዓመት ተሸክመን የኖርን ሰዎች ነን። ሸተተን ሳንል ደከመን ሳንል ውሃ ሲገባብን ስንሰቃይ የኖርን ሰዎች ነን። እኛ ይህንን አባቶቻችን 35 ዓመት ነው ከተመሩት። ቆሻሻው በጣም ሩቅ ነው የነበረው፣ ጫካ ነው የነበረው። አሁን ግን አፍንጫችን ላይ መጥቶ ነበር ቁጭ ብሎ የነበረው። ስለዚህ የአዲስ አበባን ህዝብ ቆሻሻ ነው ተሸክመን የኖር ነው። እኛ በጣም ተጨቁንንና ተጎድተን ያለን ሰዎች ነን። አንድ እሱ ሆኖ ሳለ፣ ሁለተኛ ነገር ደግሞ ይሄ አደጋ አስከፊ አደጋ ደርሶ ቤተሰቦቻችን ነጥቋል። ሲቀጥል ደግሞ ከመንግስት እያገኘን ያለ ነው ምላሽ ደግሞ አጥጋቢ አይደለም። ምንም ነገር እየተደረገ ወይም ደግሞ ያደረገልን ምንም ነገር የለም። ስለዚህ ጉዳታችንን መንግስት በደንብ አይቶ ከጎናችን ሆኖ ምንድን የጎደላችሁ ምን ላድርግላችሁ እያለ የተጎዳኑም የውስጣችንን ሊጠግልልን ይገባል። ሰባት ቤተሰብን አተሽ ገንዘብ አይደለም የሚመልሰው፣ ጭንቅላታችንን። አሁን እኛ ጋር መሰራት ያለበት ስነ ልቦናም ጭምር ነው። ትልቁ የስነ ልቦና ጫና እየደረሰብን ያለ ነው። ያንን የስነ ልቦና እንኳን ቢጠግንልሽ ውስጥሽ ትን የሚያደርግልሽ ከሆነ የቤተሰብሽን መሞት ራሱ እንኳን በተወሰነ መልኩ እፎይታ ታገኛለሽ። ገባሽ? የቤተሰባችን በላይ መንግስት እዚህ ጋር ምንም ነገር አለማድረጉና ምንም ነገር ስላልተደረገልን ሞር ስነ ልቦና ጫና እየደረሰብን ነው። አይምሯችን እየታ ረፍት እያጣ ነው። አይምሯችን ሁሌም አይምሯችን ጥያቄ ይጠይቃል፣ ግን መልስ የለንም። ለአይምሮሽ እንኳን መልስ ማግኘት መቻል አለብሽ። ስለዚህ አሁንም መንግስት ማድረግ ያለበት የምለው ቢያንስ እንኳን ሌላው ቢቀር ቢያንስ እንኳን ቃል የገባውን ነገር እንኳን ማድረግ አልቻለም።
ቃል የገባው ቀደም ብለህ እንደገለጽክልኝ የመኖሪያ ቤት መስሪያ ቦታ እንደሚሰጣችሁ 1,000,000 ብር ለማሰራት እንደሚሰጣችሁ ነው የገለጽክልኝ።
ይቅርታ አድርጊልኝና ስለተወራ ወይም ደግሞ እንዲያደርጋለሁ ስለተባለ አይደለም። አፈጻጸም ሁሌም ቢሆን ትልቁ ችግር አፈጻጸም ነው። አፈጻጸም የሚባል ነገር የለም።
እና እስካሁን የተቀበላችሁት አሁን ለምሳሌ አንተ 7 የቤተሰብ አባል ነው ያጣኸው፣ 10,000 ብር ለቀብር ነው የተሰጠን፣ ከዛ ውጪ ምንም እስካሁን ድረስ የተቀበልኩት የለም ነው የምትለኝ?
እዛ ውጪ አንድ ሳንቲም ማለት ኑስ ነች። እንግዲህ ክፍለ ከተማ የምንሄደውም የትኛውን ቦታ ላይ የምንሄደው ማህበራዊ ጉዳይ የምንሄደው በራሳችን ገንዘብ ሰው በሰጠን ያንን ሳንቲም ነው ይዘን በዛ ነው ትራንስፖርትም እየተጠቀምን ያለ ነው የምንመገበውም የምንጠጣውን ውሃ የምንገዛው አንዳንድ ነገሮችን የምንገዛው የኢትዮጵያ ሕዝብ የሰጠን 5 ብር 10 ብር በጣም ልቡ ስለተነካ በጣም ውስጡ ስለተጎዳ ከሚበላው ላይ እየቀነሰ 1 ብርም 2 ብርም ሆነ 50 ብርም ሆነ 100 ብር እየቀነሰ እየሰጠን የነበረውን ብር ነው እየበላንበትም እየተጠቀምንበትም። ከዛም አልፎ የአርባን ፕሮግራም እንኳን ያወጣ ነው የኢትዮጵያ ሕዝብ የሰጠንን ብር ነው በነፍስ ይማር እንኳን ያደረግ ነው።
እሺ፣ እንግዲህ የአሰራር የቢሮክራሲ ጉዳይም ሊሆን ይችላል። ቀደም ብዬም በፕሮግራሙ መሀል እንደገለጽኩት የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማዊት ሞገስን ከእናንተ ጋር አቅርበን ለማወያየት ጥረት አድርገን ነበረ። ምክንያቱም ያ መስሪያ ቤት ነው እስካሁን ድረስ ስለዚህ ስለ ቆሼ በቆሼ በደረሰው አደጋ ሲከታተል የነበረውና አሁንም ወደ እነሱ ደውለን መልስ ለማግኘት እንሞክራለን። እናንተ ግን ስለ ሰጣችሁን ቃል በጣም ነው በአድማጮች ስም እናመሰግነው። በርቱ እንላለን። እንግዲህ
ሽቢው አጋጣሚ ደግሞ የአባወራ ልጆች ሁሉ መጠቀም አለባቸው ከተባለ አሁን የእኛ ቤት ልንጠቀም አልቻልም እና ይሄንንም ነገር ታገኘሽ እንደ ጥያቄ ብታነሽልኝ እኔ ክፍለ ከተማ ድረስ ሄጃለሁኝ። አይገባችሁም ነው እህትህም የአባት ቤት ነው የምትኖረው እንጂ ራሷን ችላ 2 ልጆቿን ይዛ ቤት ውስጥ ትልቁ ቤት ውስጥ ነው እየኖረች ያለችው እንጂ አባት ቤት ውስጥ ነው እየኖርሻለች እንጂ ከኋላ ሰርቪስ ውስጥ እየኖርሽ አይደለሽም የሚል ነገር ነው መልስ እየሰጡን ያለው። ምንም አጥጋቢ ያልሆነ መልስ ማለት ነው።
ስለዚህ እርዳታውን ለመቀበልም ፈቃድ የተሰጣቸው ያንተ ወንድሞች በህይወት የተረፉትና ራሳቸውን ያልቻሉ ወይንም ትዳር ያልመሰረቱት ብቻ ናቸው?
ምንድን ነው የአባወራ ልጆች ትዳር የመሰረቱት የአባወራ ልጆች በአጠቃላይ በአባወራ ስም ነው ካርታና ይሄ አንድ ሚሊዮን ብር የሚሰጠው። ሁለተኛ ነገር ደግሞ የአባወራ ልጆች እዛ ቤት ውስጥ ትዳር መስርተው የሚኖሩ የነበረ መንግስት ቤት ሰርቶ ይሰጣል የሚል ፓኬጅ ወጥቷል። ፓኬጁ ደግሞ እንትን ያደረጉት ለምሳሌ ያለ አደጋው ዛሬ የደረሰ ቢሆን ትላንትና ሌላ ቤት ቀይረሽ ወይም ተከራይተሽ ብትውጪ ፓኬጁ ጋር የምትካተች አይደለሽም፣
ራስህን ችለሃል በሚል ግንዛቤ።
አዎ፣ ቤት ስለሌለሽ ቤቱን ስለለቀቅሽ ፓኬጁ አይመለከተሽም የሚል ነገር ነው ያወጡት ፓኬጅ።
ያልወጡ ወንድሞች ግን አግኝተዋል።
ያው እነሱ ምንድን ነው ያው አባወራ ነው እንጂ በፍጹም እንደዛ የለም። በቃ አባወራ ስር ነው የምትካተቱት። አባቴ ስላረፈ እኛ የአባታችን ወራሾች ስለሆንን እሱን ነው የምትወስዱት እንጂ እንደሌላው ሰው የአባወራ ልጆች ሆናችሁ መውሰድ አትችሉም ነው።
እሺ፣ በጣም ነው የምናመሰግነው አቶ ባዬ እንዲሁም አቶ ቴዲ፣ በጣም እናመሰግናለን።
እሺ፣ እናመሰግናለን። እኛም ጊዜ ስትልን እግዚአብሔር ስትልን።
ክቡራትና ክቡራን አድማጮች በዚህ ዝግጅት ላይ እንዲሳተፉ የአዲስ አበባ አስተዳደር ተጠሪዎችን ለማግኘት ለሁለት ተከታታይ ሳምንታት ያደረግነው ጥረት አልተሳካም። የፕሮግራሙን አዘጋጅና አቅራቢ ትዝታ በላቸውንና በጥያቄና መልስ የተሳተፉትን ሁሉ እናመሰግናለን። አድማጮች ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ደግሞ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የሙዚቃ ቃና ይሆናል ተከታዩ ዝግጅት። አዘጋጅና አቅራቢ ጽዮን ግርማ ነች። አብራችሁን ቆዩ።
እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የምናደርሰው ምርጥ ምርጥ የእንግሊዝኛ ዜማዎችን የምናስደምጥበት ሰዓት ላይ እንገኛለን። ሙዚቃዎቹ መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራማችን ማብቂያ ድረስ አብሬያችሁ ቆያለሁ። አብራችሁን ቆዩ። ለዛሬ የያዝኩላችሁ የዛሬ ዓመት በዚህ ሳምንት በ57 ዓመቱ ሕይወቱ ያለፈውን ፕሪንስን ለማስታወስ የተቀናበረ ዝግጅት ነው። ፕሪንስ እንግዲህ የመድረክ ስሙ ነው። ፕሪንስ ሮጀርስ ኔልሰን ይሰኛል። ስለ እሱ የህይወት ታሪክ አለፍ አለፍ እያልኩ መረጃዎችን እየሰጠኋችሁ የሙዚቃ ስራዎቹን ለማየት እንሞክራለን። አሜሪካዊ ሙዚቀኛ ፕሪንስ በ57 ዓመቱ አርፏል። በዓለም ዙሪያ ዜናው ሲሰማም የሙዚቃ አድናቂዎቹ በድንጋጤና በሀዘን ውስጥ ተውጠው ታይተዋል። እስቲ ፐርፕል ሬን በሚለው ተወዳጁ ዜማ ፕሮግራማችንን እንጀምር።
Only one to see. You say you want to lead up, but you can't seem to make up your mind. I think you better close it. Let me guide you to the purple rain.
በሚኒያፖሊስ የተወለደው ፕሪንስ ሮጀርስ ኔልሰን በአሜሪካ ሙዚቃ ዜማዎችን በመድረስ በማዜም የሙዚቃ መሳሪያዎችን በመጫወት በርካታ ቅኝቶችን በአንድ ላይ ያጣመረ ወይም በአንድ ላይ ያወጣ ጃዝ፣ አርኤንድቢ፣ ፋንክ፣ ፖፕ እንዲሁም ዲስኮም ሳይቀር በማዋሃድ ይታወቃል። ፕሪንስ እንግዲህ በርካታ አልበሞችን ሰርቷል። በ57 አመቱ ወደ 39 የስቱዲዮ አልበሞችን ሰርቷልና 9ኛው የስቱዲዮ አልበሙ ሳይን ኦፍ ዘ ታይምስ ይሰኛልና ይሄንን ለአልበሙ መጠሪያ የሰጠውን ሳይን ኦፍ ዘ ታይምስ ዜማ እናዳምጥ።
Chance his girlfriend came across a needle and soon she did the same. At home there are 17-year-old boys and their idea of fun is being in a gang called the Disciples, high on crack, toting a machine gun. Church and kill everyone inside. You turn on the telly and every other story is telling you somebody died. My sister killed a baby 'cause she couldn't afford to feed it, and we're sending people to the moon. In September my cousin tried reefer for the very first time. Now he's good horse. It's June.
መረጃዎች እንደሚያሳዩት ታዋቂው አሜሪካዊ ሙዚቀኛ ፕሪንስ የሙዚቃ ፍቅር ያደረበት ገና በልጅነቱ ነበርና የመጀመሪያውንም የዘፈን ግጥም የጻፈው በ7 አመቱ ነበር። በ19 አመቱ ብዙም እንኳን ስኬት ባይኖራቸውም በርካታ ቅጆችን አውጥቶ ነበር። በ1970 አመተ ምህረት ፎር ዩ የተሰኘ ዜማ አውጥቶ ነበር። ነገር ግን በወቅቱ ብዙም ተወዳጅነትን አላገኙም ነበር። መጀመሪያ ላይ ያስደመጥኳችሁን Purple Rain-ን ግን በ1977 ዓ.ም ሲያወጣ ወደ 20 ሚሊዮን ቅጂ ሸጧል። ስራዎቹ በአይነታቸው የተለዩ ግሩም አልበሞች መካከለም ተካተውለት ነበር። ፕሪንስ ሌላው የሚታወቅበት አለባበሱ ነው። አለባበሱ በጣም ደማቅ የሚታይ ነገር ይወዳል። የመድረክ ችሎታው ደግሞ በጣም የተመሰከረለት ነው። መድረክ ላይ ልክ እንደ ፊልምና እንደ ቲያትር ነው። ፕሪንስ እንግዲህ ስቱዲዮ ከሰራቸው አልበሞቹ ሌላ ከመድረክ ላይ የተቀረጹ 4 አልበሞችን ሰርቷል። ፕሪንስን ወደ ኮኮብ ድምጻዊነት ካሸጋገሩት ስራዎች አንዱ በ1979 ዓ.ም ያወጣው I Wanna Be Your Lover የሚለው ዜማ አንዱ ነው። ፕሪንስ በሙዚቃ ስራው በርካታ ሽልማቶችን ተቀብሏል። 7 ጊዜ የግራሚ የሙዚቃ ሽልማት አሸንፏል። በሮክ ኤንድ ሮል ሆል ኦፍ ፌም ማለትም በራክ ሙዚቃ በታላቁ መዝገብ በ2004 ዓ.ም ስሙ ተካቷል። ፕሪንስ እንግዲህ ሌላ ከሰራቸው ስራዎች አንዱ ከተለያዩ ሙዚቀኞች ጋር 6 አልበም ሰርቷል። 17 የቪዲዮ አልበሞችን ሰርቷል። 136 የሙዚቃ ቪዲዮዎችንም ሰርቷል። ኪስ ሌላው የፕሪንስ ተወዳጅ ስራው ነው። የተወደዳችሁና የተከበራችሁ አድማጮች የዛሬውን ቀን በ57 ዓመት እድሜው በድንገት ህይወቱን ላጣው የአሜሪካዊ ሙዚቀኛ ፕሪንስ መታሰቢያ እንዲሆን ስራዎቹን በማስታወስ ለእናንተ ሳደርስ ቆይቻለሁ። ፕሪንስ እንግዲህ ከሙዚቃ ስራው በተጨማሪ በበጎ አድራጎት ስራ ላይ ይሳተፋል በሚል ስሙ በበርካቶች ዘንድ ሲወሳ የኖረ ድምጻዊ ነው። በ100 ሚሊዮን ቅጂ ሽያጭ ምርጥ አርቲስት የሚል ስያሜንም አግኝቷል። ሮሊንግ ስቶን የተሰኘ መጽሔትም ከምንጊዜ ምርጥ ድምጻውያን መካከል በ27ኛ ደረጃ ላይ አስቀምጦታል። ስለዚህ ፕሪንስ ምንጊዜም ምርጥ ድምጻዊ ነው ማለት ነው። ለነገሩ የፕሪንስ እውቅና ከዝነኝነትም በላይ ነበር። እስቲ አንድ ሙዚቃ ልጨምርላችሁ። This Could Be Us ይሰኛል። የፕሪንስ ተወዳጅ ዜማ ነው።
You ready? Ready for us.
የተከብራችሁና የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ከአሜሪካ ድምፅ የተዘጋጀ የሚቀርብላችሁን የሙዚቃ ቃና ዝግጅት ነው። አስከትዬ የፕሪንስን The Most Beautiful Girl in the World ዘፈኖቹን ልጋብዝ። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ምርጥ ምርጥ እንግሊዘኛ ዜማዎች ወደ እናንተ የሚደርስበት ፕሮግራም ነው። ለዛሬ ሰዓቴ አብቅቷል። አንድ የፕሪንስን ዜማ ጋብዤ ልሰናበታችሁ። Diamonds and Pearls ይሰኛል። በዚሁ ሙዚቃ እኔ ልሰናበታችሁ። Diamonds and Pearls ይቀጥላል። በእኔ በኩል ደህና ደሩ።
Day, you will hear me say that I will never run away. I am here for you, love is meant for two. Tell me what you're gonna do. If I gave you diamonds and pearls, would you be a happy boy?
የማጠቃለያ ዜና ላሰማችሁ። አሜሪካና እንግሊዝ ለሌሎች ሀገሮች የሚሰጡትን እርዳታ ካስቀሩ ወይም ከቀነሱ የአመራር ክፍተት ሊፈጠር እንደሚችል ቢሊዮነሩ ቢል ጌትስ አስጠነቀቁ። በዓለም ዙሪያ በ600 ከተሞች ውስጥ ታይቶ በማይታወቅ ሁኔታ ዛሬ ሳይንቲስቶች ሰላማዊ ሰልፍ እየተደረገ ነው። ማጠቃለያ ይኸው ነበር።
ክቡራትና ክቡራን አድማጮቻችን ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኛለን። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ቆንጅት ታዬ ነኝ። በሰላም ደሩ።